ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ። የምሽቱን ፕሮግራማችንን እናስተዋውቃችሁ። በአዲስ አበባ ባለቤት የሌላቸው ህንፃዎችና ታጥረው የተቀመጡ መሬቶች በማጣራት ስራ ላይ መገኘቱን የከተማዋ አስተዳደር ገለጸ።
የተሰሩ ህንፃዎች ባለቤት የላቸው፣ የታጠሩ መሬቶች ባለቤት የላቸው፣ ብዙ ኮንዶሚኒየም ቤቶች ብዙዎቹ በግለሰቦች ተይዘዋል። ስለዚህ ይህንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን ብለን ነው ያሰብነው።
ምክትል ከንቲባው ኢንጂነር ታከለ ኡማ ናቸው፣ ይዘናቸዋል። በሌላ ዜና ደግሞ የወልቃይት የማንነት ኮሚቴ አባላትና አዲስ የተቋቋመው የአማራ ብሔራዊ ንቅናቄ ከዩናይትድ ስቴትስ ወደ ኢትዮጵያ የተጓዙትን የኮንግረስ አባላት አግኝተው አነጋግረው ተወያይተዋል። ዝርዝር ይኖረናል። በሌላ ዜና ደግሞ የአርበኞች ግንቦት ሰባት አመራር ወደ ሀገር እንደሚመለሱ ሰማያዊ ፓርቲ አስታውቋል።
አቀባበሉ ኢትዮጵያ አንድነትን፣ ነጻነትን፣ ፍትህን፣ ዲሞክራሲን እስካሁን ድረስ የታገልላቸውን አላማዎች የሚያጎላ እንዲሆን አቀባበሉ እንፈልጋለን። ከዚህ በፊት የተደረጉት አቀባበሎችንም እናደንቃለን። በጣም ጥሩ ናቸው።
ስርዓት በኢትዮጵያ ፖለቲካ የአዲስ ምዕራፍ መክፈቻና የመሳሪያ ትግል ማክተሚያ ምልክት ሆኖ እንዲታይ ፓርቲው ፍላጎት መሆኑንም ገልጿል። እንግዲህ ዝርዝር ያለ ዜናዎች ይኖሩናል። ይህንን በተመለከተ የማላዊ ሰባት ፊልሞች በፊታችን መስከረም ወር ለሚደረገው የአፍሪካ የፊልም አካዳሚ ሽልማት እጩዎች ሆነዋል።
I went to my auntie's place in Bangkok. Everything was lost.
ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ የአዲሱ ትውልድ ድምጽ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። ከደቡብ ሱዳኗ ዋና ከተማ ከጁባ ወጣ ብሎ ባለ የተባበሩት መንግስታት ድርጅት የሲቪሎች መጠበቂያ ጣቢያ በተፈናቃዮች መካከል ግጭት ተቀስቅሶ አንድ ሰው ተገደለ፣ ሌሎች ሰዎች ደግሞ በጽኑ ቆሰሉ። በቀድሞዋ ዩኒቲ ክፍለ ሀገር በሚገኘው ካምፕ ውስጥ በሁለቱ ማህበረሰቦች መካከል መጀመሪያ ላይ ከአንድ ሳምንት በፊት የተቀሰቀሰው ግጭት ረቡዕ እንደገና ማገርሸቱን ነው ተፈናቃዮች የገለጹት። ጁባ ከሚገኘው ጣቢያ ከ36,000 በላይ የሀገር ውስጥ ተፈናቃዮችን አስጠልሏል። ሁሉም ባለፉት 5 ዓመታት በውጊያ ምክንያት ቀያቸውን ጥለው የተሰደዱ ናቸው።
የዚምባብዌ ህገ መንግስታዊ ፍርድ ቤት በቅርቡ የተካሄደውን ፕሬዝዳንታዊ ምርጫ ውጤቶች እንዲሰርዝ ተቃዋሚዎች ያስገቡትን አቤቱታ ውድቅ አደረገ። ፍርድ ቤቱ ዛሬ አርብ የሰጠው ብይን ስልጣን ላይ ያሉ ፕሬዝዳንት ኤመርሰን ምናንጋግዋ በሀገሪቱ ህገ መንግስት መሰረት በ48 ሰዓት ውስጥ ቃለ መሀላቸውን እንዲፈጽሙ መንገዱን ከፍቶላቸዋል። ይፋ በተደረገው የድምጽ ውጤት መሰረት ምናንጋግዋ 50.8% ድምጽ አግኝተው በጠባብ የድምጽ ብልጫ አሸንፈዋል። ተቃዋሚዎቹ ኔልሰን ቻሚሳ 44% ድምጽ ያገኙ ሲሆን የእሳቸው የህግ ጠበቆች የምርጫው ውጤት ትክክል አይደለም፣ ያሸነፉት ቻሚሳ ናቸው ብለው ተሟግተዋል። በፍርድ ቤቱ የተገኙት ከዚህ ቀጥለው ምን እንደሚያደርጉ ወዲያውኑ አልተናገሩም።
ከባድ ጎርፍ ያጥለቀለቃት የህንዷ ደቡባዊ ክፍለ ሀገር ኬራላ የሚያስፈልጋትን ግዙፍ የመልሶ ግንባታና ማቋቋሚያ ስራ ባለስልጣናቱ እየገመገሙ ናቸው። ኃይለኛው ጎርፍ መኖሪያ ቤቶችን፣ እርሻዎችንና የመሰረተ ልማት አውታሮችን ጠራርጎ ወስዷል። የተፈጥሮ አካባቢ ጥበቃ ተሟጋች በበኩላቸው ለዘላቂ ልማት የበለጠ ትኩረት ቢደረግ ኖሮ በጎርፉ ሳቢያ የደረሰው ውድመት ሊቀንስ ይችል ነበር ወይ የሚለውን ጥያቄ እያነሱ ናቸው። አካባቢው በየአመቱ ብዙ ሺህ ጎብኚዎችን የሚስብ ሲሆን የአካባቢ ጥበቃ ባለሙያዎች እንደሚሉት የጎብኚዎች መዝናኛዎች፣ መኖሪያ ቤቶችና ህንጻዎች በብዛት በመገንባታቸው መሬቱ እንደ ቀድሞ የሞንሱን ወቅት ዝናብ ውሃ አይጠጣውም። ተራሮቹ ላይ የሚፈጸመው ከልክ ያለፈ የአሸዋና አለት ቁፋሮ አሉታዊ አስተዋጽኦ ማድረጉን አክለዋል።
በመጨረሻም ደቡብ ኮሪያ ከሰሜን ኮሪያ ጋር መነጋገሯን በቀጠለችበት በአሁኑ ወቅት ዋሽንግተንና ሶል የፒዮንግያንግ የኒውክለር መሳሪያ መርሃ ግብር ማስቆም በሚቻልበት መንገድ ላይ እየተወያዩ ይመስላል። ተንታኞች እንደሚሉት ደቡብ ኮሪያ ከሰሜን የሁለቱ ሀገሮች ግንኙነትን ለማሻሻል የታለመ የኢኮኖሚ ግንኙነት ለመመስረት ግፊት ይዛለች። ዋሽንግተን ደግሞ ፒዮንግያንግ በዓለም አቀፍ ማዕቀብ ማጣደፍ አለብን በማለት እየወተወተች ናት። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር
አዲስ አበባ ውስጥ እየተካሄደ ባለው የማጣራት ስራ ባለቤት የሌላቸውን ህንጻዎችና ታጥረው የተቀመጡ መሬቶችን ማግኘቱን የከተማው አስተዳደር አስታውቋል። ምክትል ከንቲባው አቶ ታከለ ኩማ ከአሜሪካ ድምጽ ጋር ቃለ ምልልስ ባደረጉበት ወቅት ሲናገሩ እስከፊታችን አዲስ ዓመት ድረስ የማጣራት ስራው ተጠናቆ ውጤቱ ለህዝብ ይፋ እንደሚደረግ አመልክተዋል። ለጊዜው እንዲቆም የተደረገው የመሬትና መሬት ነክ ጉዳዮችም አገልግሎት መስጠት ጀምሯል ብለዋል። ሙክታር ጀማል ነው ምክትል ከንቲባውን አቶ ታከለ ኩማን ያነጋገራቸው።
የአዲስ አበባ ከተማ አስተዳደር መሬትና መሬት ነክ በሆኑ በከተማዋ ሀብቶች ላይ እያደረገ ባለው ቁጥጥርና ቆጠራ ከፍተኛ ባለቤት አልባ ንብረቶችን እያገኘ መሆኑን ተናግሯል። የከተማዋ ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምፅ እንደተናገሩት ባለቤታቸው ያልታወቁ ታጥረው የተቀመጡ ግቢዎችና ትላልቅ ህንፃዎች ሁላ በአዲስ አበባ ከተማ ውስጥ መገኘታቸውንም ገልጸዋል።
ኃላፊነቱን ተረክበን በማግስቱ 10 ግለሰቦች ግሩፖችን አደራጅተን ወደ ስሩን ክፍለ ከተማ ላክን። አሁን አንድ ወር ሆኗል። በአንድ ወር ውስጥ የመጣው መረጃ ለህዝብ እስከምንገልጥ ድረስ አንዳንዱ መናገር አስፈላጊም ባይሆን ብዙ የተሰሩ ህንፃዎች ባለቤት የላቸው፣ የታጠሩ መሬቶች ባለቤት የላቸው፣ ብዙ ኮንዶሚኒየም ቤቶች ብዙዎቹ በግለሰቦች ተይዘዋል። ስለዚህ ይህንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን ብለን ያሰብነው፣ ምክንያቱም መሬት የህዝብ ሀብት ነው፣ የመንግስት ሀብት ነው። ስለዚህ የህዝብና የመንግስት ሀብት የሆኑም በትክክለኛና ኃላፊነት በተሟላ መልኩ ካልመራን ልማት የሚባለው ነገር ብዙ ማስኬድንም።
በከተማዋ እየተደረገ ኦዲትና ቁጥጥር በተለይ የጋራ መኖሪያ ቤቶችን ጨምሮ በዝቅተኛ ዋጋ ለዜጎች የሚቀርበውን የመንግስትና የቀበሌ ቤቶችንም ጭምር በባለ ሀብቶች ቁጥጥር ስር ውለው ኢፍትሐዊ በሆነ መንገድ ጥቅም ላይ እያዋለ መሆኑን ደርሰንበታል ብለዋል። ላልተወሰነ ጊዜ የመሬትና መሬት ነክ ጉዳዮች ኦዲቱ እስከሚከናወን ይቆማል ተብሎ የነበረውም አገልግሎት እስከ አዲሱ ዓመት እንደሚጀምርም ኢንጂነር ታከለ ኡማ ተናግረዋል።
ብዙ ባለሀብቶች ቤት አላቸው፣ ነገር ግን ደግሞ ከደሃው ማህበረሰብ ጋር ይሻማሉ፣ ኮንዶሚኒየም ቤቶችን፣ ቀበሌ ቤቶችን። እሱ ሙሉ በሙሉ ከሚቀጥለው ዓመት መጀመሪያ ላይ ሙሉ በሙሉ ግልጽ እናደርጋለን ማለት ነው። የትኛው ባለሀብት ቤት እያለው ኮንዶሚኒየም እያለው ቀበሌ ቤት ውስጥ እንደሚኖር ሁሉ ተለይተዋል። ይህን ለአዲስ አበባ ህዝብ ብቻ ሰው ለኢትዮጵያ ህዝብ ክፍት እናደርጋለን። የኢትዮጵያ ህዝብ እንዲፋረድ እናደርጋለን። ምክንያቱም ወንድሞች፣ እህቶች አዲስ አበባ ውስጥ ያሉ ሳይበሉ ያደሩ ጎዳና ተዳዳሪ የሆኑ ምስኪን ህብረተሰብ ባለበት ከተማ ላይ አንድ ሰው 4-5-6 ቤት ሊኖር አይገባም፣ ሊሆንም አይገባም። ይሄ ጽኑ አቋማችን ነው። ይህን እናስተካክላለን የሚል እምነት አለኝ። አገልግሎቱም ለጊዜው ያቆም ነው። ለዛ ነው በአዲስ ዓመት ላይ እንጀምራለን።
ከመሰረቱ ይህንን አገልግሎት ለማቋረጥና ጥናቱን ለማድረግ ምክንያት ሆኖ ያስፈለገውን ጉዳይ ሲናገሩ በአዲስ አበባ ከተማ ጥሩና አመርቂ ስራዎች እንደተሰሩ ሁላ ለስርቆትና ዝርፊያ የተጋለጡ የህዝብ ሀብቶች ስለነበሩ ይሄንን መለየት አስፈላጊ ስለሆነ መሆኑን ኢንጂነር ታከለ ለአሜሪካ ድምፅ ገልጸዋል።
ከተማ ማለት ነዋሪም ነው፣ የአኗኗር ዘዬው ነው እና መኖሪያዊ ነው። እነዚህ ሶስቱ ነገሮች ነዋሪው የአኗኗር ዘውና መኖሪያው ሶስቱ ካልተጣመሩ ከተማ የሚባል ነገር ህንፃ አይደለም ማለት ነው። ስለዚህ በአዲስ አበባ ላይ ትልልቅና ፋንሲ የሆኑ ህንፃዎች ሳይሆኑ የሚፈለገው የከተማ ነዋሪ ተመችቶት ሰላሙን ጠብቆ ከተማ ሊያስብል በሚችል ስታንደርድ ከተማው መምጣት አለበት ብለን እናስባለን። ይሄን ለማድረግ በተደራጀ መልክ የሰው ኃይል አስተባብረን ከተማው ያለውን ሀብት ደግሞ መሬቱ ነው፣ መሬቱን ቆጥረን በሚገባ አውቀን እሱን እንመራዋለን ነው። እሱን ኦልሬዲ እየጨረስን ነው ያለ ነው። አዲስ ዓመት ላይ ይሄን ለህዝብ ይፋ እናደርጋለን። በግልጽ ቋንቋ ህዝቡ ማወቅ አለበት።
ይህን አገልግሎት በማቋረጥ ማጣራት የተፈለገው አንደኛው የመልሶ ማልማትን ስራ በተመለከተ ዜጎችንም ሆነ መንግስትን በማይጠቅም ሁኔታ ሲከናወን እንደነበረ ያስታውሱት ኢንጂነር ታከለ ለልማት ተብሎ የተፈናቀሉ ዜጎች ከልማቱ ላይ ተጠቃሚ ሳይሆኑና መሰረተ ልማት ሳይሟላላቸው በችግር ውስጥ እንዲወድቁ ሲደረግም የነበረ መሆኑን አስታውሰዋል። ልማት ማለት መንገድና ህንጻ ብቻ አይደለም፣ ዜጋውና ነዋሪውም ጭምር ነው ያሉት ከንቲባው፣ ህዝብን ባማከለ መንገድ ልማቱ እንዲሳለጥም እየተሰራ መሆኑን ተናግረዋል።
ሌላኛው በጣም እየሰራን ያለ ነው ልማት የሚባለው ከከተማው ማዕከል ሴንተር እንዲጀምር ነው የምንፈልገው። ይህንን የከተማ ማዕከል ማለት ህዝቡን እያለማን ነው ምንል። ከዚህ በፊት የነበረው ምንድን ነው? ልማት ይባላል፣ ሰው ይነሳል፣ ከዋናው ከተማ ከመሀል ከተማ ወደ ጥግ ይሄዳል። መንገድ፣ ማብራት፣ ውሃ አይደርሰውም፣ ትምህርት ቤት አይደርሰውም። ደረጎ የከተማ ነዋሪ በጣም ገር ነበር። ይሄኛውን እንቀለብሰዋለን። ምን ማለት ነው መቀልበስ ማለት? ልማቱ ራሱ ህዝብን ይዞ እንዲለማ እንፈልጋለን። ከከተማ መሀል በመልሶ ማልማት የሚነሳው ነዋሪ የልማቱ አካል እንዲሆን ነው የምናደርገው እንጂ ህዝቡን ነዋሪውን አፈናቅለን ሌላ ልማት የምናደርገው ነገር የለም። ምክንያቱም ከተማ የሚባለው አንዱ ነዋሪውን ነው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአርበኞች ግንቦት ሰባት አመራር አባላት ጳጉሜ ውስጥ ወደ ሀገር እንደሚመለሱ ሰማያዊ ፓርቲ አስታወቀ። የአቀባበሉ ስርዓት በኢትዮጵያ ፖለቲካ የአዲስ ምዕራፍ መክፈቻና የመሳሪያ ትግል ማክተሚያ ምልክት ሆኖ እንዲታይ የፓርቲው ፍላጎት መሆኑንም ገለጸ። ሰማያዊ ፓርቲ ከአርበኞች ግንቦት ሰባትና ከሌሎች የአንድነት ኃይሎች ጋር በመሆን አንድ ጠንካራ ተፎካካሪ ፓርቲ ለመመስረት እየሰራ እንደሆነ ይፋ አድርጓል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዟል።
ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ የአርበኞች ግንቦት ሰባት አቀባበል ኢትዮጵያዊ አንድነትን፣ የዴሞክራሲን፣ የፍትህንና የነጻነትን መንፈስ የሚያጎላ እንዲሆን እንሻለን ይላል። የጽሑፍ መግለጫው እንደሚያትተው የአርበኞች ግንቦት ሰባትን ንቅናቄ የወለደው የ1997ቱ የኢትዮጵያ አገር አቀፍ ምርጫ መክሸፍ ነው። ኢህአዴግ በምርጫው ማግስት ወስዶታል ያለው ጨካኝ እርምጃና የዴሞክራሲ መብቶች ጨርሶ መረገጥ የአርበኞች ግንቦት ሰባት ንቅናቄ መስራቾች የመሳሪያ ትግልን እንደ አማራጭ የትግል ዘዴ እንዲቀበሉ ገፍቷቸዋል ይላል። አሁን ኢህአዴግ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አመራር የተከተለው መንገድና እሳቸው ባደረጉት የሰላም ጥሪም የንቅናቄው መሪዎች በጳጉሜ ወር አዲስ አበባ እንደሚገቡ አስታውቀዋል። ይሁንና ትክክለኛ ቀኑን ከመግለጽ ተቆጥቧል። አቀባበሉ እንዴት ያለ መንፈስ ማንጸባረቅ እንዳለበት የፓርቲው መሪ አቶ የሸዋስ አሰፋ ገልጸውታል።
አቀባበሉ ኢትዮጵያ አንድነትን፣ ነጻነትን፣ ፍትህን፣ ዲሞክራሲን እስካሁን ድረስ የታገልላቸውን ዓላማዎች የሚያጎላ እንዲሆን አቀባበሉ እንፈልጋለን። ከዚህ በፊት የተደረጉት አቀባበሎችንም እናደንቃለን፣ በጣም ጥሩ ናቸው። ከዛ በበለጠ ግን ኢትዮጵያውያን አንድ የሚሆኑበት የሚተባበሩበት፣ ብዙ ሰው መስዋዕትነት የከፈለበት የነጻነት መንፈስ ሀገሩ ላይ እንዲመጣ የሚያደርግ መንፈስ እንዲኖረው እንፈልጋለን። ሰዎቹም በዚህ መንፈስ እንዲገቡ እንፈልጋለን። እንደምታውቁት በአብዛኛው ይሄ የሚመጣው ሰው በፖለቲካ ምክንያት ተገፍቶ ተባሮ ማለት ይቻላል ከገዛ ሀገሩ ነው የሄደው እና ሲመጣ ሀገሩ በጥሩ መንፈስ እንድትቀበለው፣ በዛ መንፈስ ደግሞ ለሀገሩ እንዲያገለግል እንፈልጋለን።
አቶ የሸዋስ አክለውም አቀባበሉን የተሳካ ለማድረግ እና የተፈለገውን ኢላማ ለመምታትም የሰማያዊ ፓርቲ አባላት ቀደም ሲል በተዋቀረ ኮሚቴ ውስጥ እየሰሩ እንደሆኑ አስረድተዋል። በአገሪቱ የተለያዩ ክፍሎች የሚገኙት የፓርቲው መዋቅሮችም በዚህ ሥራ ተጠምደው እንደሚገኙ ተናግረዋል። የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ በበኩላቸው ሰማያዊ ፓርቲ የአርበኞች ግንቦት ሰባትን አመራር ለመቀበል ይህን አይነት ተነሳሽነትና ኃላፊነት ለምን ወሰደ ለሚለው የጋዜጠኛ ጥያቄ ምላሽ ሰጥተዋል።
ከኛ ጋር አብረን የምንሰራበት እንደገና ሀገር አቀፍ ፓርቲ መሆናቸው፣ በዜግነት ላይ የተመሰረተ ፖለቲካ የሚያራምዱ መሆናቸው፣ ይህን አመለካከት ያለው ማንኛውም ኢትዮጵያዊ እነዚህን ልጆቹን በደስታ ኑ እንኳን መጣችሁልኝ ብሎ የትላንትናውን ምዕራፍ መሳሪያ አንስቶ በአመፅ ስርዓት ለመቀየር የምናደርገውን ምዕራፍ የምንዘጋበት እንዲሆንልን የመልካም እድል ማብሰሪያችን ነው። ለእኛ ያ ቀን አንደኛ በዜግነት ላይ የተመሰረተ ፖለቲካ ከፍ አድርገን የምናውለበልበት ነው። ሁለተኛ በትጥቅና በአመፅ ስርዓት ለመቀየር የምናደርግበትን ምዕራፍ የምንዘጋበት ማብሰሪያችን ጭምር ስለሆነ ሰማያዊ ከአርበኞች ግንቦት ሰባት ጋር የሌሎች መቀበል እንደዚሁ የሌሎችን አቀባበል በበጎ ጎን የሚያግዘው እንደተጠበቀ ሆኖ ግን አርበኞች ግንቦት ሰባት ላይ የተለየ ድርሻ አለው ብሎ ስለሚያምን ይህንን በስፔሻል ሁኔታ አቀባበል አደራጅቷልና ከዛ አንጻር እንዲታይ ለማለት ነው።
የፓርቲውና የንቅናቄው ግንኙነት በተለይ የኢትዮጵያ መንግስት አርበኞች ግንቦት ሰባትንና ሌሎች በሽብርተኝነት ተፈርጀው የነበሩ የፖለቲካ ድርጅቶችን ከአሸባሪዎች ዝርዝር ከሰረዘበት ጊዜ በኋላ እየተጠናከረ መምጣቱን የገለጹት ደግሞ አቶ የሸዋስ ነበሩ። ከጥቂት ወራት በፊት ወደ ዩናይትድ ስቴትስ በሄዱበት ወቅትም በፓርቲያቸው መመሪያ መሰረት ያከናወኑትን ስራ ዘርዘር አድርገው አብራርተዋል።
ከፍተኛ የሚባሉ አመራሮችን በሙሉ አግኝቻቸዋለሁ። የመጀመሪያው ነገር ያው ድሉ የጋራ ስለሆነ እንኳን ደስ አላችሁ ነው ያልኩት። የኢትዮጵያ ሕዝብ ሁልጊዜ ሲመኘው የነበረውን የሕግ የበላይነት የምንጀምርበት የመጀመሪያው ምዕራፍ ነንና እንኳን ደስ አላችሁ። በእኛ በኩል እስከ ውህደት ድረስ ፓርቲውን እንደገለጸው እስከ ውህደት ድረስ አብረን ለመስራት ዝግጁ ነን። በምን ርዕዮተ ዓለም፣ በምን አይነት አደረጃጀት፣ እነዚህ ቅድም እንዳልኳቸው አንድ ቤተሰብ ስለነበር ብዙ የሚያስቸግረን አይደለም። ግን እንደገና አብረን የምንሰራው ነው። አብረን እንሰራለን። ትልቅ ድርጅት እንፈጥራለን። ለኢትዮጵያ ሕዝብ ተስፋ የሚሆን ድርጅት ማቆም እንችላለን። ምክንያቱም ሁላችንም የሚለፋንለት እሱ ስለሆነ ማለት ነው። አማራጭ ከሌለ ምንም ተመልሰን አገዛዙን ነው ደጅ የምንጠናው እና አማራጭ በመሰረት ላይ ምንም ልዩነት የለንም። ስለዚህ እስከዚህ ድረስ ነው የተነጋገርነው። ቀጥሎ እንግዲህ አመራሩ እየተወያየ ጥሩ ነገር እናቀርባለን ወደፊት የሚል ተስፋ አለ።
ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ውስጥና ከሀገር ውጭ በመገኘት ያደረጉትን ጥሪ ተከትሎ የኦሮሞ ነጻነት ግንባር፣ የኦሮሞ ዴሞክራሲያዊ ግንባር፣ የኦጋዴን ብሔራዊ ነጻነት ግንባርና የመሳሰሉ በአሸባሪነት ተፈርጀው የቆዩ ድርጅቶች አመራር አባላት ወደ ሀገር መመለሳቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዝግጅታችን እናልፋለን። ከዩናይትድ ስቴትስ ወደ ኢትዮጵያ የተጓዙት የዩናይትድ ስቴትስ የምክር ቤት አባላት ክሪስ ስሚዝ እና ካረን ባስ በትላንትናው ምሽት የወልቃይት የማንነት ኮሚቴ አባላትንና በቅርቡ የተመሰረተውን የአማራ ብሔራዊ ንቅናቄ አመራሮች አግኝተው አወያይተዋል። በትላንትናው ምሽት ባደረጉት ውይይት ከሁለቱ ድርጅቶች ወይም ከሁለቱ ኮሚቴዎች የተውጣጡት አባላት ለምክር ቤቱ አባላት ተገኝተው በአማራ ክልል ይደርሳል ያሉትን የሰብአዊ መብት ጥሰቶችና ከዚህ ቀደም የደረሱትን አሁንም መፍትሄ ያላገኙትን በተመለከተ ማብራሪያ ሰጥተናል ብለዋል። ከስድስት ወራት በፊት ከእስር የተፈቱት የወልቃይት የማንነት ኮሚቴ አባላት አንዱ የሆኑት አቶ አታላይ ዛፌ እርሳቸው ከእስር በቅርቡ የተፈታችውን ወይዘሪት ንግስት ይርጋና የወልቃይት የማንነት ኮሚቴ አባላት ጠበቃ የሆኑት አቶ አለልኝ ምህረቱ ሶስቱ በጋራ ተገኝተው ከአማራ ብሔራዊ ንቅናቄ ወይም አብን አባላት ጋር ማስረዳታቸውን ተናግረዋል። ምን አስረዳችኋቸው ስል ማምሻውን ጠይቄያቸው ነበር።
የተነጋገርነው ነገር ምንድን ነው? አንደኛ የወልቃይት ጉዳይ ምላሽ አላገኘም። እስረኞች ያልተፈቱ አሉ። የተፈቱት ደግሞ ወደ አካባቢያቸው እንዳይመለሱ ወደ ኋላ ወደ ጎንደር እየተመለሱ ነው ያለ። ወልቃይት ጠገዴ መግባት አልቻሉም። ከእስር የተፈቱትም በክልል መንግስት፣ በአማራ ክልል መንግስትም፣ በሌላ በፌዴራል መንግስትም አንድም ነገር የተደረገላቸው ድጋፍ የለም። አካላቸው የተጎዳሉ፣ ሕክምና አላገኙም፣ መጠለያም አላገኙም፣ መድረሻ ቦታም አላገኙም። ከእስር ነው የተለቀቁ እንጂ ከችግር አልተላቀቁም። በጣም ከፍተኛ ህመም ውስጥ ያሉ አሉ፣ የተኮላሹ አሉ፣ አካላቸው የተመታ ይጎደል አለ፣ ብዙ ነገር ውስጣቸው። አሁን በቅርቡ እንኳ ሲሳይ ባኞ መምህር የተባለ ልጅ ኦፕሬሽን ከአንገቱ ኦፕሬሽን ሆኖ ተሰርቶለት ይወጣለ። እንደዚህ አይነት የተጎዱ አሉ፣ ገና ኦፕሬሽን ያስፈልጋቸው፣ ሌላም ነገር የሚያስፈልጋቸው አሉ። ስለዚህ ይህን ተናግረናል። እንደገና በንግስት ይርጋ በኩል የተላለፈው ምንድን ነው? በእስር ቤት የነበረው ሰቆቃ ግራውንድ ላይ ሆነው እነሱ ከላይ ሲደበደብ እንዳቴ ሞትኩኝ ገደሉኝ እያለ ሲጮህ ዱላው በደንብ እየተሰማ ከታች ያሉት ሴቶችም ሌላውም እስረኛ ሁሉ እንቅልፍ አጥተው ንግስት እስካሁን ድረስ እንቅልፍ እንደማትተኛ እንቅልፍ ያጣችበት የሰቆቃ ድምፅ ያኔ አሁንም እንቅልፍ በማጣት ላይ ችግር ላይ እንዳለች ብዙዎች አሉ። በአይን ማየት ችግር ያለባቸው እግራቸው ማይራመድ ወደ ፓራላይዝ ሆነው ሊቀየር እየሆነ ያለ
ስለዚህ
የውስጥ ችግር ያለባቸው አሉ። ብዙ በአጠቃላይ ሕክምና አላገኙም። የአማራ ክልል መንግስትን አላናገራቸውም። ታስረው እንኳን እግዚአብሔር አስፈታቸው ለማለት አንደበትን አልከፈተም። ስድስት ወር አልፏል እኛ እንኳን ከተፈታ ነው።
በአጠቃላይ አቶ አታላይ ዛፌ የሚሉት ለምክር ቤቱ አባላት ከዚህ ቀደም በአማራ ክልል በአማራ ሕዝብ ላይ ደረሰ ያሉትንና አሁን መፍትሄ ያላገኙትን ጉዳዮች በዝርዝር ማቅረባቸውን ነው። ባገኘነው ምላሽ ደግሞ በመረጃ ላይ አስደግፈው ይህንኑ ጉዳይ እንዲያቀርቡ እንደተነገራቸው ነው። በሌላ በኩል በዚሁ ውይይት ላይ የተገኙት አዲስ የተቋቋመው በአማራ ክልል በወጣቶች የተመሰረተው የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ ስለ ውይይቱ አነጋግሬያቸው ነበር።
አጠቃላይ ባለፉት 27 ዓመታት በአማራ ሕዝብ ላይ የደረሰውን የሰብአዊ መብት ጥሰትና ጉዳት፣ የማህበራዊ ኢኮኖሚያዊና ፖለቲካዊ መገለሉን እሱን አስረድተናል። በተጨማሪ በቀጣይ ኢትዮጵያን ዲሞክራታይዝ ለማድረግና በኢትዮጵያ የሰብአዊ መብት አያያዝ፣ የዲሞክራሲ መስፋት በዚያ ዙሪያ የአሜሪካ መንግስት ምን አስተዋጽኦ ሊያበረክት ይችላል፣ እኛ ደግሞ የአማራ ህዝብ ተወካይ የሆነ ድርጅቶች ምን አስተዋጽኦ ምን ሮል ሊኖረን ይችላል በሚለው በሱ ዙሪያ ነው ውይይታችን።
እናንተ ከአሜሪካ መንግስት ወይም ከነሱ የምትፈልጉት ነገር ምን እንደሆነ በጥያቄ መልክ አንስታችሁ የጠየቃችኋቸው ያቀረባችሁት ነገር አለ?
አዎ፣ የጠየቅናቸው ነገር አንደኛ አሜሪካ የኢትዮጵያ በድጋፍና በእርዳታ ትልቋ ለጋሽ ሀገር ስለሆነች ለበሬጅ አላት፣ ተጽዕኖ ማድረስ ትችላለች። ስለዚህ አሁን ያለውም የአብይ አህመድ አስተዳደር የኢትዮጵያን የማሸጋገሩን ሂደት አማራን ባገለለ መንገድ እንዳያካሂደው እሱን እንዲያሳስቡ፣ አሁንም እያየናቸው ያሉ ለውጥ የሚመስሉ ነገሮች ተጠናክረው አገራችን ወደፊት እንድትራመድ በሱ የቻሉትን እንዲያደርጉና ባለፉት ዓመታት ደግሞ የአማራን ሕዝብ ሲገሉ በእስር ቤት ሰቆቃ ሲያደርሱ የነበሩ ሰዎች ለፍርድ እንዲቀርቡና የተጎጂ ወገኖቻችን ደግሞ ካሳ እንዲያገኙ ጠይቀናል።
በምክር ቤቱ አባላት በኩል የተሰጣቸውን ምላሽ የምክር ቤቱ አባላት ወደዚህ ወደ ዩናይትድ ስቴትስ ተመልሰው ሲመጡ አነጋግረን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በዩጋንዳ ትላንት ቦቢ ዋይን በመባል የሚታወቀው ሙዚቀኛ ሮበርት ኮያንጊ ጨምሮ በምክር ቤቱ ሕግ አርቃቂዎች ላይ የሀገር ክህደት ክስ መቅረቡን ተከትሎ ለቀናት በተካሄደው ደም መፋሰስ እስራትና የተቃውሞ ሰልፍ ውጥረቱ አይሏል። ሰለሞን ክፍሌ ባልደረባችን ሀሊማ አውትማኒ ከካምፓላ የላከችውን ይዟል።
በአሁኑ ወቅት በዩጋንዳ ለአንድ ሳምንት በመንግስቱ ኃይሎችና በወጣቶች የተገነባውን የተቃዋሚ ፓርቲ በሚደግፉ መካከል የተካሄደውን ግጭት ተከትሎ ሀገሪቱ ውስጥ ውጥረቱ ከፍ ብሏል። ፖሊስ በቀድሞ ሙዚቀኛና የአሁኑ በፓርላማ ሕግ አርቃቂው በሮበርት ኪያጉላኒ ላይ የጦር መሳሪያ በመያዝ ያቀረበውን ክስ ትላንት ሰርዞ ጠንከር ባለ የሀገር ክህደት ወንጀል ክስ ተክቷል። የፖለቲካ ተንታኙ ቤርናርድ ሳቢቲ እንደሚሉት መንግሥት በፕሬዝደንት ዮዌሪ ሙሴቬኒ ተቃዋሚዎች ላይ እየወሰደ ያለው እርምጃ ከሚገባው በላይ የከረረ ነው። ተቃዋሚዎች የያዙት ፕሬዝደንቱን ማጋለጥ ነው ብለዋል።
እንደ እውነቱ ሰውየው አምባገነን ነው። ወደ ሥልጣን የመጣውም በዚሁ መንገድ ነው። አሁን በመሪነቱ እያሳየው ያለውም አስቀያሚውን ባሕሪውን ነው። ነገሩ ግን ጥሩ ይመስለኛል። ምክንያቱም ኡጋንዳውያን በእርግጥ ከሥልጣን ሊያስወግዱት ከፈለጉ የሚያስከፍለው ዋጋ እጅግ ውድ መሆኑን ስለሚያመላክት ነው።
የዩጋንዳ የጸጥታ ኃይሎች ላለፈው አንድ ሳምንት ያህል በሰላማዊ የተቃውሞ ሰልፈኞች ላይ አስለቃሽ ጋዝ ሲተኩሱ፣ በቆመጥ ዱላ ሲደበድቡ ከርመዋል። በግጭቶቹ የአንድ ሰው ሕይወት ጠፍቷል፣ በርካቶች ጉዳት ደርሶባቸዋል ተብሏል። የሰልፈኞቹ ጥያቄ አሁን የሀገር ክህደት ክስ ተመስርቶባቸው የታሰሩ አምስቱ የምክር ቤት አባላት ይፈቱ የሚል ነው። በሙሴቬኒ መኪና ላይ ድንጋይ በመወርወር የፕሬዝደንቱን ሕይወት ለአደጋ አጋልጠዋል ተብለዋል። ለሁከቱ ደግሞ የጸጥታ ኃይሎች የሚከሱት ባለጌዎች ሲሉ የጠሯቸውን ወጣቶች ነው። ልክ ሳናስገባቸው አንመለስም ይላል ወታደሩ። ጄኔራል ኤሊ ቱምዌኔ ለፓርላማው ሲናገሩም
የሀገሪቱን ጸጥታ የመጠበቅ ሉዓላዊነቷንና የግዛት አንድነቷን የማስከበሩ ኃላፊነት የወደቀው በሰራዊታችን ላይ ነው። በተመሳሳይ የፕሬዝደንቱና የጠባቂዎቻቸው ደህንነት የሚጠበቀውም በወታደሮቻችን ነው። እናም በርሳቸው ላይ የተመከረው የግድየለሽነት ተግባር በዲሞክራሲያችን ውስጥ ቦታ አይኖርም፣ በቸልታም አይታለፍም።
በዩጋንዳ ባለፈው ወር መግቢያ ላይ ውጥረቱን የቀሰቀሰው አሩራ አውራጃ ውስጥ ተቃዋሚዎችና ሙሰቬኒ የምርጫ ዘመቻ ባካሄዱበት ወቅት ነው። የተቃዋሚዎቹ እጩዎች ደጋፊዎች በፕሬዝደንቱ ተሽከርካሪዎች ላይ ድንጋይ በመወርወር ጥቃት ሲያደርሱ ፖሊስ የኪያጉላኒን ማለትም ተቃዋሚዎች በእጩነት ያቀረቧቸውን የምክር ቤቱን አባል ሾፌር በጥይት ገደሉ። ኪያጉላኒንም አስሮ አንገላታ ተብሎ ተወገዘ። የዩጋንዳው ፕሬዝደንት ግን ምንም አይነት ሰቆቃ በፓርላማው አባል ላይ አልተፈጸመም ሲሉ አስተባበሉ። ዜናውንም የፈጠራ ወሬ ሲሉ አጣጣሉት።
ወደ ተከታዩ ዘገባችን እናልፋለን። ከማላዊ የተውጣጡ 7 የፊልም ባለሙያዎች በፊታችን መስከረም ወር ለሚደረገው የአፍሪካ የፊልም አካዳሚ ሽልማት እጩዎች ሆነዋል። ባልደረባችን ላማክ ማሲና የዘገበውን መስታወት አረጋው ታቀርበዋለች።
3, 2, 1, and action.
የማላዊ ፊልም አዘጋጅ ፍሎራ ሱያ የመጀመሪያ ፊልሟ የሆነው ማይ ማዘር ስቶሪ የእናቴ ታሪክ ማለት ነው ባለፈው ዓመት ካሊፎርኒያ በሚገኘው በሲልከን ቫሊ በተዘጋጀ የአፍሪካ ፊልም ፌስቲቫል ላይ ልዩ ሽልማት አሸንፏል።
No, just leave me alone.
I'm sorry, Dad.
Just leave me.
We can discuss.
በፊታችን በመስከረም ወር በሩዋንዳ ለሚዘጋጀው የአፍሪካ የፊልም አካዳሚ ሽልማትም የእናቴ ታሪክ በምርጥ ዘጋቢ ፊልም እጩ ሆኖ ተመርጧል። ፊልሙ እነዚህን ሁሉ ዓለም አቀፍ ዕውቅናን ቢያገኝም ሹያ ግን ፊልሞቿን ለመስራት የጊዜና የገንዘብ ችግር አለባት።
As for me, I also do some things. I'm a farmer.
እኔ ሌሎችም ተጨማሪ ኃላፊነቶች አሉብኝ። ገበሬ ነኝ። የከብት እርባታ ላይ ነው የምሰራው። ለፊልም ስራ የሚሆነኝን ወጪ የምሸፍነው ከግብርና ከማገኘው ገንዘብ ላይ ነው።
ማላዊው የፊልም አዘጋጅ ቻርለስ ሼሙ ጆያ እንደ አውሮፓውያን አቆጣጠር በ2009 ዓ.ም ተመረጠ 7 ዓለም አቀፍ የፊልም ሽልማቶችን አግኝቷል።
I went to my aunt's place in Bangkok. Everything was lost.
የፊልሙ ርዕስ Seasons of Life ይባላል። አሁን በመጨረሻ ላይ የተያቀረበው ፊልም በአፍሪካ ፊልም አካዳሚ ሽልማት ከታጩት 7 የማላዊ ፊልሞች መካከልም አንዱ ሆኗል። ለማላዊ የፊልም ኢንዱስትሪ እድገት ድጋፍ እንደሚያስፈልግ ይናገራል።
Yeah, the biggest challenge is to get the finances to make the movies. I think the biggest problem comes in because a lot of institutions
ለፊልም ስራ የምናውለው ገንዘብ ማግኘት ነው ፈተናችን። ትልቁ ችግር ብዬ ማስበው ደግሞ በማላዊ የሚገኙ ከፍተኛ የትምህርት ተቋማት በኢንዱስትሪው ገንዘብ ሊመድቡ የሚችሉትን ማለቴ ነው ፊልም በማላዊ መስራት የሚቻል አይመስላቸውም። ምክንያቱም ከፊልም ስራ ጋር በተያያዘ ማላዊ ረጅም ታሪክ ስለሌላት።
በማላዊ የፊልም ጥበብን የሚያስተምሩ ትምህርት ቤቶች የሉም። እንደ ጆያ እና ሱያ ያሉ የፊልም አዘጋጆች ከዩቲዩብ ድረገጽ ባገኟቸው እውቀት ተመርኩዘው ነው ፊልም ለመስራት የበቁት። በዓለም አቀፍ ደረጃ የማላዊ ፊልሞች እውቅና እንዲያገኙና ሞሊውድ በማላዊ ለመመስረት ተጨማሪ ጥረት የሚጠይቅ ታላቅ እቅድም ይዘዋል። በማላዊ ሲኒማ ቤቶች የሉም። ስለዚህ የሀገሪቱ ሲኒማ ታዳሚዎች በውጭ ሀገር የተሰሩ የቪዲዮ ዝግጅቶችን ነው የሚመለከቱት። ጆናታን ካቪና የፊልም ተመልካች ነው።
ሶኖ አማላዊ
በማላዊ የሚገኙ አዘጋጆች በአብዛኛው አስቂኝ ታሪኮች ላይ የሚያጠነጥኑ ፊልሞችን ነው የሚሰሩት። የፊልም ጥራቱ ደግሞ እጅግ ዝቅተኛ ነው። ታሪኮቹም የሚያነሷቸው ነጥቦች የወረዱ ነበሩ። ዓለም አቀፍ ፊልሞችን በቀላሉ የምታገኝበት ጊዜ ላይ ሆነ የሀገር ውስጥ ፊልሞችን ስትመለከት ቅር የሚያሰኘው ነገር ብዙ ነው።
የማላዊ የፊልም ባለሙያዎች ይህንን ተሞክሮ ለመቀየር ቆርጠው ተነስተዋል።
I think we are on the right direction. We're learning when we go out there, attend film festivals, we're networking.
አሁን መስመሩን አግኝተናል ብዬ አስባለሁ። እየተማርንም ነው። በተለያዩ የፊልም ፌስቲቫሎች ላይ እንጋበዛለን። ከሌሎች የፊልም ባለሙያዎችም ጋርም ግንኙነታችንን እያጠናከርንና ዕውቀትና አስተያየቶችን እያሰባሰብን ነው።
ብዙ ኦፊሴላዊ ድጋፍ እንደ ሱያ ያሉ የፊልም ባለሙያዎችን ቢያግዙ በተሻለ ውጤታማ ይሆኑ ነበር። የማላዊ መንግስት በየአመቱ ለተቀናጀ ጥበብ ስራ የሚውል 400 ሺህ ዶላር ቢመድብም ለፊልም ባለሙያዎች ለብድር የሚበቃው ግን እጅግ በጣም ጥቂቱ ነው።
I did not think that life had a price. Not 200,000 kwacha. Not 30 pieces of silver.
እንግዲህ የዛሬው የካቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ካቢና ቪኦኤን በመጠቀም አስተያየቶቻችን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋቡ ነበርን። ዝግጅታችንን ያቀናበረው ፋሲል ገበየው፣
የስርጭት መሐንዲሱ ደግሞ ሲድራህ አብሮን ነበር።
መልካም ምሽት።
Sonen radone sagala.